ግን እግዚአብሔር እጅ በዛ ቦታ ላይ በጣም በሚገርም ሁኔታ እየሰራ እንዳለ እናስባለን። ከምንም በላይ እኛ ግን የሚመለከተን የቸርች ጉዳይ ነው፣ የቤተክርስቲያን የአካል ጉዳይ ነው። ነገሮች ሲሆኑ መልካም ሲሆኑ ልናየው ልንገነዘበው ወይም ልንከታተለው የሚገባ ነገር ቤተክርስቲያን ላይ አሁን የሚመጡ ለውጦች ኤቭሪ ነገር ማናቸውም ነገሮች ከቤተክርስቲያን አንጻር እንዴት ነው የሚታዩ? እንዴት ነው የምንሰራው? እግዚአብሔር ወንጌል እንዴት እንሰራለን? ቻሌንጁ ምንድን ነው? መልካም ነገር ውስጥ ምንድን ነው እያለች ነው ቤተክርስቲያን። እንግዲህ ለቤተክርስቲያን ልትንቀሳቀስ የሚገባው እንጂ የዛኑ አይነት ጭፈራ ብራ ጨፍር ቤተክርስቲያን ፈጽሞ አይገባል። በዚህ ውስጥ ጠላት ብዙ ነገሮችን ይሰራል እና መልካም በሚመሳሰሉ ነገሮች ውስጥ በጣም መልካም ያልሆኑ ነገሮችን ጠላት በማድረግ በጣም የተካነ ነው። ነገሮችን ለመልካም ሲያመጣ እሱ የራሱን ነገሮች ሊያደርግ በጣም በፍጥነት እና በኃይል ስለሚሰራ ቤተክርስቲያን ለቤተክርስቲያን ይህንን ማሳስባችሁ በጸሎት ቤተክርስቲያንን እንድትደግፉ ነው። በጸሎት በሁለቱም በኩል ያሉት ኤርትራ ላይ ችግር እንዳለ እናውቃለን። እታችን እንደነገረችን ዘዊ በጣም አስቸጋሪ የሆነ ነገር የእግዚአብሔርን ነገርን ለማምለክ በጣም ዝግትግት ያለ ነገር እንዳለ ነው። እግዚአብሔር ግን አሁን እሱ የሚከፍተው ይመስለኛል። ክብር ለእግዚአብሔር ይሆን። በዋናነት እኛ የሚያሳስበን እንግዲህ እሱ ነው። እሱ ላይ በጸሎት እንድንበረታ እንድናግዛቸው በዛ በኩል በዛ ቦታ ያሉትን ወንድሞቻችንና እህቶቻችንን እግዚአብሔር በኃይለኛ ነገር እንዲያግዛቸው እንዲረዳቸው እዚህ ከተማ ላይ ያሉትን በዋናነት ደግሞ እዚህ ከተማ ላይ ብዙ ኤርትራውያኖች ወንድሞቻችንና እህቶቻችን አሉ። የእግዚአብሔርን ቃል በመድረስ ከእኛ ጋር አብረው የሚካፈሉ እንዲሆኑ ልንበረታ፣ ልንጸልይ፣ ልናግዛቸው የግድ ይለናል። ክብር ለእግዚአብሔር ይሁን። ሃሌሉያ። ጸልይና ወደ ምንከፋፈለው ቃል እንሄዳለን። ሃሌሉያ። እግዚአብሔር አንተ ለዘላለም አምላክ ነህ። ሰማይና ምድርን የፈጠርህ የምትገዛ ብቻና አምላክ የሆንክ አንተ ብቻ ነህ። ነገሮች ሲለዋወጡ ሲሆኑ አንተ የማትለወጥ አምላክ፣ ለዘላለም ጸንተ ያለ ሁሌም ሕያው የሆንክ አምላክ እግዚአብሔር ሆይ ስምህን ለዘላለም እንባርካለን፣ ከፍ ከፍ እናደርግሃለን፣ እናመሰግናለን። የሚገባህን ምስጋናና ክብር እናመጣለን። እግዚአብሔር የዘላለም አምላክ ሆይ ስጋ ለባሽ ሁሉ አንተን በፈቃዱ ያመልክ ዘንድ ያንተ በጎ ሐሳብና ፈቃድ ነውና፣ ሰዎች ሁሉ ይድኑ ዘንድ ያንተ በጎ ሐሳብና ፈቃድ ነውና፣ በኢየሱስ ክርስቶስም አሁን በኢትዮጵያና በኤርትራ ላይ በሆነው ነገር ሁሉ ጌታ እግዚአብሔር የዘላለም አምላክ ሆይ መለኮታዊው እጅህ መለኮታዊው አሰራርን ሰዎችን ወደ አንተ መንግስት ያፈልስ ዘንድ በኢየሱስ ክርስቶስም እንጸልያለን። በኢየሱስ ክርስቶስም በኤርትራ ያሉ ክርስቲያኖች ኃይልና ጸጋን እንድሰጣቸው እንድታበዛላቸው ከፊት ይልቅ ጌታ እግዚአብሔር የዘላለም አምላክ ሆይ ያንተን ስራ በመስራት ይበረቱ ይተጉ ዘንድ እንጸልያለን። በኢትዮጵያም ያሉት ክርስቲያኖች ጌታ እግዚአብሔር የዘላለም አምላክ ሆይ በሚሆነው ነገር ሆኖ ጌታ እግዚአብሔር የዘላለም አምላክ ሆይ ያንተን ፈቃድና ያንተን ስም አስከብረው በኢየሱስ ክርስቶስ ስም እንዲያልፉ እንጸልያለን። ጌታ እግዚአብሔር የዘላለም አምላክ ሆይ እየተነቀፈ ያለውን ስምህን በኢየሱስ ክርስቶስም በታላቅ ተአምራትና ድንቅ እንድትቀይር እንጸልያለን። እግዚአብሔር ሆይ እኛም እዚህ ያለነውን በኢየሱስ ስም እርዳን። ጌታ እግዚአብሔር አምላክ ሆይ ያንተን ፈቃድና ሀሳብ እንዳንተ ሀሳብና ፈቃድ በአንተ መንገድና ስራ እንድንሰራ ጸጋና ኃይልን ጨምርልን። አሁን ደግሞ የምንካፈለውን ቃል በኢየሱስ ክርስቶስም ባርክልን። ባርኮ ቆርሶ ሰጣቸው እንደሚል አይኖቻቸውን በሩ እንደሚል በኢየሱስ ክርስቶስም አሁን ቃልን ትባርክልን ዘንድ አይኖቻችንን ትከፍት ዘንድ ልቦናችንን ትከፍት ዘንድ ጌታ እግዚአብሔር የዘላለም አምላክ ሆይ ከቃልን ታምራትን እናይ ዘንድ የሚጠቅመንንም እንወስድ ዘንድ ጌታ እግዚአብሔር የዘላለም አምላክ ሆይ እንበላው ዘንድ ጣፋጭን ይሆንልን ዘንድ በውስጣችን ገብቶ ጌታ እግዚአብሔር የዘላለም አምላክ ሆይ አስደናቂ የሆነን ስራ ይሰራ ዘንድ በኢየሱስ ስም ጸልያለሁ። ተራ ቃል እንዳይሆን በኢየሱስ ክርስቶስ ስም ጸልያለሁ። በኃይልና በጉልበት እንዲመጣ ቃል እንጸልያለሁ። ክብር ምስጋና ለታላቁ ስምህ በልጅህ በኢየሱስ ክርስቶስ ስም ይሁን፣ አሜን። ክብር ለእግዚአብሔር ይሁን። ባለፈው ስለ ምድረ በዳ ትንሽ ነገር ተከፋፍለናል። ምድረ በዳ ያው በሶስት ይከፈላል፣ በአራት ምናምን አልተባባልም። ጀስት ምድረ በዳ ያልነው እንጂ አሪፍ ምድረ በዳ፣ መካከለኛ ምድረ በዳ፣ እንደገና ደባሪ ምድረ በዳ ምናምን እያልን ያልነው ነገር የለም። ምድረ በዳን ግን ምን እንደሆነ ለማየት ሞከርን። ካየናቸው ነገር ውስጥ ምድረ በዳ ማለት መንገድ የሌለበት ግራ ኮንፊውዥን የበዛበት ወዴት ኬድ ዘን ጎግል የማይሰራበት ብለናል። በአሁኑ ጊዜ ጎግል ስላለ ሰው ምንም ምድረ በዳ ብሄድ ጎግል አለ ምናምን እሱ አይሰራም። ምድረ በዳ ከተገባ ጎግል ራሱ ኔትወርክ ዜሮ የሚገባበት ቦታ ነው። ምንም አቅጣጫ ምናምን የለም። ወደድንም ጠላንም ወደ እግዚአብሔር እንድናይ የሚደረግበት ቦታ ነው ምድረ በዳ። አንደኛ ትክክለኛ እውነተኛ የሆነው መንገድ ቀያሹ መንገድ አሳዩ እግዚአብሔርን እንድንፈልግ እግዚአብሔር የሚወስደን ቦታ ከወሰደን፣ ራሳችን ከገባንበት ግን የራሳችን ግን እግዚአብሔር ካስገባን እግዚአብሔር ላይ ዲፔንድ እንድናደርግ መታመናችን በእግዚአብሔር እንዲሆን በቃ ያለ እግዚአብሔር ምንም እንደሆንን ራሳችን እንድናስብ እጃችንን እንድናነሳ የሚሆንበት ቦታ ምድረ በዳ ነው። እዛ ገብቶ ለእግዚአብሔር እጁን የማይሰጥ ማንም የለም። በመጽሐፍ ቅዱሳችን ያየናቸው በአጠቃላይ ሁሉም ምድረ በዳ ሲገቡ እጃቸውን አንስተው በቃ ህይወቴን ምራው እሱ ደስ ይለኛል የሚባሉ ነገሮች ሁሉ የሚፈጠሩ ከዛ በኋላ ነው። ሁሉ ነገራቸው ሲጥሉ፣ ስጋቸው ሲረግፍ፣ ፍላጎታቸው የዚህ ዓለም ኑሮታቸው ሁላ የሚረግፍበት ቦታ ምድረ በዳ ነው። ስለዚህ እግዚአብሔር ወደዛ ያስገባናል። ተመልክተናል በግል እንደገናም ደግሞ አንድ ላይ ሙሴን ተመለከትን። ሙሴ በምድረ በዳ 40 ዓመት ከኖረ በኋላ መጨረሻ በጎቹን ወደ ምድረ በዳ ዳርቻ ነዳ አለና እግዚአብሔር ተገለጠለት። መጨረሻ ላይ እግዚአብሔር በሙላት የተገለጠበት የተገለጠለትን ቦታ ተመለከትን። ሙሴ ለራሱና ለህዝቡ ምክንያቱም የሚያራምደው ህዝብ በዛ ምድረ በዳ ስለሆነ በማያውቀው መንገድ ላይ መምራት ማለት በጣም አስቸጋሪ ስለሆነ ያንን ቦታ ጠንቅቆ ማየት ስላለበት ኢየሱስ ክርስቶስ የእግዚአብሔር ቃል እንደሚናገር ከኃጢአት በስተቀር በሁሉ ነገር ስለኛ ተፈተነ። ከኃጢአት በስተቀር ምክንያቱም የሚረዳቸው በደንብ ችግራችንን እንዲያቅ ኢየሱስ ክርስቶስ በእንደዚህ እንደዚህ አይነት መንገዶች ሄዷል። ስለዚህ ያ ቃል ፊሊንጉ አለው፣ ፔኑ ያመዋል። የምድረ በዳ ኑሮ በዚህ ምድር ላይ ያለ በርደኖች፣ እነዚህ ከባባድ የሆኑ ነገሮች፣ ስጋ የማይችላቸው ነገሮች፣ የሚያስጨንቁ ፔን የሚሆኑብን ነገሮች ኢየሱስ ክርስቶስ ያውቃቸዋል። ምክንያቱም አልፏል። ከኃጢአት በስተቀር ተፈተነ ይለናል። ከኃጢአት በስተቀር ማለት ከኃጢአት በስተቀር ተፈተነ ሲል አላደረገም ኃጢአትን ማለት ነው። የመጣለትን ሁሉ እየወሰደ አልወደቀም በኃጢአት ማለት ነው እንጂ ኃጢአት እንዲያደርግ ነው ነገሮች የመጡት። ኃጢአት እንዲያደርግ ብዙ ነገሮች በምድረ በዳ ላይ እንደተመለከት ነው ጠላት ያመጣበትን ሁለት ሶስት ፈተናዎች አይተናል። ነገር ግን እንደ እግዚአብሔር ሰው በትክክል አልፎ እግዚአብሔርን ደስ ያሰኘ የእግዚአብሔር ልጅ ሆኖ ያለፈ ነው ኢየሱስ ክርስቶስ። ግን ያን ሁሉ ሲያደርግ እኛም የምናልፍበትን መንገድ ያውቅ ዘንድ ከይኑ የሚሰማው ዘንድ በዛ በኩል አለፈ። ሙሴም እንደዛው ለራሱ ምድረ በዳ እንደገና ደግሞ ሰዎችን የሚመራቸውን 40 ዓመት ከሱ ጋር የሚሄዱ ሰዎች የሚያራምድበትን ቦታ ያውቅ ዘንድ በምድረ በዳ 40 ዓመት እንደነበረ የእግዚአብሔር ቃል ነገራል። መጨረሻ ላይ ግን ወደ ምድረ በዳ ዳርቻ ነዳ። የሱ ምድረ በዳ አበቃና እግዚአብሔርን በቁጥቋጦ መካከል እሳቱ ሳይቃጠል ነገር ግን አስገራሚውን ግሎሪ ተገልጦ ከዛ በኋላ ሙሴ አፌ ትር ነው አልችልም ምናምን ሲል እግዚአብሔር አሰልጥኖ ያንን ሁሉ ህዝብ የሚመራ አድርጎ ሲልከው እንመለከታለን። ሌላው እስራኤል ነች ብለናል። እስራኤል ሙሉ ህዝብ በመጀመሪያ ከግብፅ ወጣ። እግዚአብሔር ከግብፅ ያወጣው እስራኤልን ወዴት ለማስገባት ነው ብለናል? ወደ ከነዓን። እግዚአብሔር ዓላማው ከግብፅ ማውጣት አለ፣ ከነዓን ማስገባት ነው። ዓላማው ከግብፅ ማውጣት አለ። ግብፅ ስለተገኙ ከነዓን ለመግባት መጀመሪያ ከግብፅ መውጣት ስላለባቸው እንጂ እግዚአብሔር ዓላማው ከነዓን ማኖር ነው፣ ሰው ገነት ውስጥ ማኖር ነው። ግን ሰው በራሱ ፈቃድና ሀሳብ ከእግዚአብሔር ጋር በመጣላት ምክንያት ከገነት ወጥቶ ወደ ማይገባ ስፍራ ተገኝቷል። ስለዚህ ከዛ ማውጣት ስላለበት ከግብፅ ወጣ። ብዙውን ጊዜ ከግብፅ ወጥቶ ሰው ከዛ በኋላ ያለውን የከነዓን ነገር ብዙውን ጊዜ አይናፍቅም፣ አይፈልግም። በቃ ከግብፅ ከወጣ ያለቀ ይመስላል። ኦፍኮርስ ከግብፅ መውጣት ማለት ከባህር ውስጥ እንደወጣ እንደማለት ነው። ብዙ ጊዜ ባህር በጣም የሚገርማችሁ አስቡ ጊዜ አሳ ሲፈጠር ጀምሮ አንድ ቀን አያርፍም ማለት እዛ ውስጥ ባህር ውስጥ ያለው እንስሳቶች በአጠቃላይ አንድ ቀን ያርፈ። ዓለም ማለት እሱ ነው። ዓለም ማለት
ዓለም ማለት ምንም ረስ የሌለበት ቦታ ማለት በቃ አሳ ይሄዳል ይሄዳል ምንድነው እስቲ ምን ፍለጋ ነው ማለት ብትኑት አሳ ምንድነው የሚለው በቃ ዝም ብሎ ቆሞ የሆነ ታምር ሲሰራ እንጻ ሲሰራ አይታችሁም ምንም የለም መስሩ ብቻ ነው ዛውስ ከዚህ ይሄዳል ዘጋ ይሄዳል ከዛ ይሄዳል ከዛ በኋላ መበላላት ነው ምናምን ዓለም ማለት እንደዛ ነው ከዛ ውስጥ ነው እግዚአብሔር ሬስትረስ ከሆነ ወታ ሰላም እንዳለበት ረፍት ወደ በዛበት ሃሌሉያ ከናን ወደ ተባለ ቦታ እግዚአብሔር ያሻገረ ከእንደዚህ አይነት ቦታ ስለዚህ ነው ሰዎችን አጥማጆ እንዳለው ሲል ሊትራሊ ከአሳ ከውሃ ውስጥ ነው እግዚአብሔር ያወጣ ከውሃ ውስጥ ግን ግብጾች ሲያስቡት እስራኤሎች ወደ ግብጽ ከወጡ በኋላ የሆነች የሆነች ነገር ሲያማቸው መልሰን ይላሉ ምክንያቱም ምን ይሻላል ይላሉ የግብጽ ቦታ ይሻላል የግብጽ ቦታ አንድ ቦታ እንደው በጣም ገርሞት ማለት ነው እቶን ቶን በጣም ብዙ ብረት የሚያቃጥለው እሳት ማለት ነው ብረት በኃይለኛ ድግ ከ3000 ድግ በላይ በሚቃጠል እሳት ውስጥ ማለት ነው ግብጽ ከዛ አወጣዋቸው ከዛ ምድጃ ውስጥ አወጣዋቸው ይላል እግዚአብሔር ለማለት ቋንቋ ለማሳመር ፈልጎ አይደለም spiritual speaking እንደዛ ነው ከዛ እቶን ሰዓት ውስጥ አውጥቼ ተመልሼ ልግባ ማለት በጣም የሚገርም አይምሮ የሚገርም አልገባቸው ማለት ነው እግዚአብሔር ያደረገው ነገር ስለዚህ ከዛ ምድር አውጥቷቸው ነገር ግን አሁን ግብጽ ሳይገቡ በምድር ላይ አረፈዱ ብለና በምድረ በዳ ላይ ስለዚህ ነው ይሄንን የምትዞሩትን ተራራ ይብቃችሁ የምድረ በዳ ኑሮ ይብቃ ኢያሱ ባሪያዬ ሙሴ ሞቷል አንተና ይሄ ህዝብ ተነሱ ለአባቶቻችሁ ወደ ማልኩት ወተትና ማር ወደ ምታፈሰው ምድር ህዝቤን ይዘህ ግባ አሁን ጊዜው ደርሷል አሁን ጊዜው ደርሷል አይዞ ጽና አትፍራ እኔ ካንተ ጋር እሆናለሁ ብሎ እግዚአብሔር ሲናገረው እንመለከታለን እስራኤላውያን ወደዛ ወደ ከነዓን የሚገቡበት ጊዜ ደረሰ እግዚአብሔር ወደ አሰበው ለዘላለም ወደ አሰበላቸው ለአባቶቻቸው ለአያቶቻቸው የገባው ከብዙ ዘመን ጊዜ በፊት የገባላቸው ቃሉን ጊዜው ጠብቆ የዚህን ህዝብ ሰቆቃና ጩኸት ሰማው ላድነውም ዘንድ ወርጃለሁ እናንተም ይሄንን ህዝብ ታወጣልኝ ያለ ብሎ የተናገረው ሊያስፈጽም ደረሰ ጊዜው ከዛ ከምድረ በዳ እስራኤላውያን ወደ ከነዓን ወደ ተባለው ወደ አስደናቂው ልምላሜ ወደ በዛበት ቦታ ሲያስገባቸው እንመለከታለን ምድረ በዳ በጣም የሚያስገርም እንደሆነ ተነጋገረና ግራም ያጋባ ቦታ ውሃ ጥም ያለበት ምግብ የሌለበት አውሬ የበዛበት ምግብ የማይበቅልበት ምናምን በጣም ይገርማቸው 40 ቀን ሲኖሩ እግዚአብሔር ህግ ሰጥቷቸዋል አንድ ጊዜም ፋሲካን እዛ ምድር ላይ የትኛውን የእግዚአብሔርን በዓል በበዓል 40 ዓመት ሙሉ አላደረጉ እግዚአብሔርን አልጠበቀም ህጉ ሲሰጣቸው ምንን ያለች በማስገባቸው ምድር ላይ ስትገቡ በማስገባቸው ምድር ላይ ስትገቡ እነዚህና እነዚህን ህጎች ታደርጉልኝ ያላችሁ ነው ያላችሁ ምድረ በዳ ላይ ያንን እግዚአብሔርን ስርዓትና ደንብ ፈጽሙ ዘንድ እግዚአብሔር አይፈልግም አይችልም በቃ የምድረ በዳ ፐርሰናሊቲ እንዲህ ሴትል ያደረገ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔርን ህግ የምናደርግበት ቦታ አይደለም መና ዘንቦ ያው ነው ያው ስለዚህ ነው ምናልባት የእግዚአብሔርን ቃል እንደምታውቁት ሙሴ ህግን ነው የሚወክለው የሞተው ለዛ ነው ህዝቡን ማሻገር ማስገባት ያቃተው ለዛ ነው ለህግ ያልተቻለው ከስጋ ድካም የተነሳ ለህግ ያልተቻለው እግዚአብሔር ልጁን ልኮ ረፍትን ሰጠን ከኩነኔ አዳነን የሚለው ለዛ ነው ሙሴ ነገር ጥላ የህግ ምልክት ነበር ህጉ አልቻለም ሙሴ አልቻለም ማስገባት እሱም እዛ አለቀ ህግም እስራኤላውያን ያልገቡ ሰዎች እዛው ሞተው እንመለከታለን እግዚአብሔር ግን ከንትን ሲያወጣ ሊያስገባን የፈለገው ቦታ ነው።
አንድ ቦታ ሳያችሁና ከዛ በኋላ ሊያስገባን የፈለገው ቦታ እነግራችኋለሁ። ሉቃስ ምዕራፍ 3 ላይ ስለ ዮሐንስ ይናገራል። ዮሐንስ መጥምቁ ዮሐንስ ማለት ነው። ሉቃስ 3 ላይ ጢባሪዮስ ቄሳርም ምዕራፍ 3 ቁጥር 1 ጀምሮ ያለው ማለት ነው። ጢባሪዮስ ቄሳርም በነገሰ በ15ኛይቱ ዓመት ጴንጤናዊ ጲላጦስም በይሁዳ ሲገዛ፣ ሄሮድስም በገሊላ የአራተኛው ክፍል ገዢ፣ ወንድሙም ፊልጶስ በየጡርያስ በጥሪያ ኪኖዶስም አገር የአራተኛው ክፍል ገዢ፣ ሊሳኒዮስም በሳቢ ላኒስ የአራተኛ ክፍል ገዢ ሆነው ሳለ፣ ሐናና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በዚያም በኢያሱ ቃል በመጽሐፍ የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ፣ አዘቅጡ ሁሉ ይሙላ፣ ተራራውና ኮረብታውን ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራው መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ይላል። እዚህ ጋር ፊገራቲቭ ነው እየተናገረ ያለው። ዮሐንስ የመጣበት ታይም ላይ ይሁዳ ላይ ነው። ይሁዳ ምድረ በዳ ይለዋል። የይሁዳ ምድረ በዳ፣ ይሁዳ የእግዚአብሔር መገኛ የሆነች የእግዚአብሔር ቤተ መቅደስ ያለባት ሕግ ከጽዮን ይወጣል የተባለላት ከራሷም አልፋ ለዓለም ሁሉ ሕግ የእግዚአብሔርን ሐሳብና ፈቃድ እንድታስተጋባ የሆነች አገር ነች። ነገር ግን በዚህ ዘመን ላይ ይሁዳ ምድረ በዳ ሆናለች። ምድረ በዳ ማለት ሕግ ስርዓት የሌለባት አገር ሆናለች። እነዚህ ሁሉ የጠቀሳቸው ሰዎች አሉ፣ ነገስታቶች አሉ፣ በጣም ታላላቅ የሮማ ነገስታቶች አሉ፣ እነ ቀያፋም አሉ። ሁለት ሊቀ ካህን ነበር እንደው በዛን ጊዜ በዛ ዘመን የነበሩት እንደው አንዱ ላይ አይደለም ሁለት ከሕግ ውጭ ሁላ ሄደው ሁለት ሊቀ ካህን ሁላ እስኪኖር ድረስ የነበረበት ዘመን ነው። ነገር ግን የእግዚአብሔር ፈቃድና ሀሳብ የሌለበት እግዚአብሔር ፍጹም ከእስራኤል የራቀበት ታይም ነው። ምድረ በዳ፣ እዛ ምድረ በዳ ላይ ነው ዮሐንስ የመጣው። የዛን ሰዓት እስራኤል ምድረ በዳ ላይ ነች። የእግዚአብሔር ነገር የለም። የእግዚአብሔር ልምላሜ፣ የእግዚአብሔር ሕዝብ ሰላም ርቆታል። የሚጠብቀው ነገር አለ፣ ለዘመናት የሚጠብቀው መሲሁ ይጠብቃሉ። መሲሁ አይመጣም። የሚመጡት ነገሮች ደግሞ የእግዚአብሔርን ነገር ያቀርቡለት ዘንድ ፈጽሞ አልተቻላቸው። ህዝቡ ይናፍቃል፣ ይፈልጋል። ለብዙ ዘመን ትሉናላችሁ የሚሉ ትምህርቶች የሚመጡት ከዚህ የተነሳ ነው። እነ ጴጥሮስ የሚጠቅሱት ያው ከድሮም ስርዓቱ እንደነበረ ነው፣ አሁንም ያለ ነው። ምንድን ነው የምትጨቀጭቁን የሚሉት አስተምህርቶች የሚመጡት እንደዚህ እንደዚህ አይነት ነገሮች ብዙን ጊዜ ተስፋ ባዶ የሆነ ተስፋ እየሰጠ አብሶ ክርስቲያን ለሰዎች ባዶ ተስፋ ይሰጥና ከዛ በኋላ ምንም አልፈጽማል ፈጽም ሲል ሰው ተስፋ እየቆረጠ ይመጣል። የት አለ ያንተ አምላክ? የት አለ የእናንተ ምናምን? ጭራሽ አሁን ደግሞ እንደውም ጭራሽ መዘባበቻና ቀልድ ጨዋታ ሆኗል። በነቢያቶቻችን ደሳስ የሚሉ ፉገራዎች ሁላ መስራት ቢዝነስ ሁላ መስራት ተጀምሯል። በነሱ ምን ሲሆን ነው የእግዚአብሔር ነገር እየጠፋ ሲሄድ ወደ ምድረ በዳ ሰዎች ሲገቡ ቤተክርስቲያን ታደርገው ዘንድ ታሳየው ዘንድ ልምላሜዋ፣ ደምግባቷ፣ ክብሯ፣ ሞገሷ፣ ግሎሪዋ የእግዚአብሔር ክብር የተባለው ቀትርን በፀሐይ እንደምጣ ኃይለኛ የሆነ ብርሃን ታበራ ዘንድ ነው ቤተክርስቲያን በዚህ ምድር ላይ የተቀመጠችው። ነገር ግን ራሷ ጠፍታ ድብዝዝ ብላ እንደው የጠላት የዲያብሎስ መሸሸጊያ ዋሻ ስትሆን፣ ጠላት ዲያብሎስ የሚሸሸገው ጨለማ ውስጥ ነው። በብርሃን መሸሸግ አይችልም። ቤተክርስቲያን መሸሸጊያ ልትሆን ፈጽሞ አትችልም። ምክንያቱስ ብርሃን ነች፣ ታሳያለች፣ ትገልጣለች። ክፋት፣ አመፅ፣ ጨለማ በብርሃን ዘንድ ቦታ የላቸው። ይህ የእግዚአብሔር ባህሪ ነው። ያንን ባህሪ ቤተክርስቲያን እንድታሳልፍ፣ እንድታሳይ፣ እንድትገልጥ በዚህ ምድር ላይ የተቀመጠችው ለዚህ ነበረ። ነገር ግን ቤተክርስቲያኗ ከመጨለማ የተነሳ ክፋት፣ ዲያብሎስ፣ አጋንንት ከከተማ ይልቅ ከእንትን ሰፈር ይልቅ ምናልባት ታውቁት ከሆነ አዲስ ከተማ ከሚባሉ ሰፈሮች በጣም ጥሩ ያለው ያልተገባ ስራ የሚሰራባቸው ሰፈሮች፣ ከዛ ይልቅ ቤተክርስቲያን እንደዛ አይነት ነገር ሆናለች። ለምን? ጨለማ ነች፣ ብርሃን የለም፣ አትገልጥም፣ አታሳይም።
ለምን ፓወር ጠፍቷል? ግሎሪ ጠፍቷል? የእግዚአብሔር ግሎሪ የለም የለም ስላችሁ እንደሚገባው እየተገለጠ አይደለም። እንደሚገባው እግዚአብሔር እየሰራ አይደለም። ኢየሱስ ክርስቶስ የሞተው ግን ለዚህ ክብር አይደለም። ለዚህ ክብር አይደለም። ወደ ቀደመው ክብሬ አስገባኝ አለና ወደ እኔ ክብር እነሱ ታመጣቸው ዘንድ ወደ እግዚአብሔር ወደ ቀደመው ክብሩ ወደ ሰማያዊ ክብሩ ወደ አምላክነት ክብሩ ኢማጂን ከሰውነት ክብር ያለፈ ክብር ነው። ቤተክርስቲያን ያላ የእግዚአብሔር የራሱ ግሎሪ የእግዚአብሔር የራሱ ፓወር የእግዚአብሔር የራሱ ውበት የእግዚአብሔር የራሱ ግርማ እግዚአብሔር ራሱ ማለት ነው። ቤተክርስቲያን ስትገልጥ እግዚአብሔርን ነው እንድታሳይ የሚያስፈልገው። በማንኛውም ነገር በካራክተር ሊሆን ይችላል፣ በኔቸር ሊሆን ይችላል፣ በማንኛውም በአሰራር ሊሆን ይችላል። በሁሉም ትገልጥ ታሳይ ዘንድ እግዚአብሔር እዚህ ላይ ያስቀመጣት ቤተክርስቲያንን የእግዚአብሔርን ማንነት በሙላት ትገልጥና ታበራ ታንጸባርቅ ዘንድ ነው። ሃሌሉያ! ለዚህ ክብር ነው እግዚአብሔር የጠራ ፐርሰናሊ፣ እንደገናም ደግሞ አንድ ላይ ቤተክርስቲያን በግልም እንደገናም ደግሞ አንድ ላይ የእግዚአብሔርን ክብር ሃሌሉያ፣ የእግዚአብሔርን ክብር እያብረቀረቅን ከፊት ይልቅ ከክብር ወደ ክብር እንለወጣለን። ያ ግሎሪው ከዲግሪ ወደ ዲግሪ የሚጨምር ነው። የሚጨምር ዲግሪ ኢንቴንሲቲው የጨመረ ውበቱ እየጨመረ በፊት ከነበረው ይልቅ እግዚአብሔር ብቻ ነው የማይቀየር። እግዚአብሔር ሁልጊዜ ያው ነው። ምክንያቱም እግዚአብሔር ከተቀየረ እግዚአብሔር ውበቱ ጥያቄ ውስጥ ይገባል። ሁሌም ከተቀየረ የሚፈልገው ነገር አለ ማለት ነው። ወደሚፈልገው ነገር ከሄደ የሚፈልገው ነገር ያለ ያጣው ነገር ያለ አምላክ የሚለውን ስም ሊያሰጠው ይችላል ማለት ነው። ስለዚህ እግዚአብሔር ብቻ ነው የማይቀየረው። ቤተክርስቲያን ግን ካላት ነገር እየበዛላት እየሰፋላት ከአንድ ዲግሪ ወደሚቀጥለው አስደናቂና አስገራሚ ወደ አላየችው ዲግሪ ራሷ ተገልጣ ዓለምን አብርታ አሳይታ የሞቱትን የጠፉ ያሉትን ወደ ሞት ወደ ሲኦል እየሄዱ ያሉትን ወደ እግዚአብሔር ክብር ሃሌሉያ። ደስ ይላል እኮ እንዲሁ ብለን እናወራዋለን እንጂ እውነታው እኮ እንዲሁ በቃል ብቻ በቃልና በአንደበት ብቻ እናደርገዋለን እንጂ ሪያሊቲ ግን ይህን ነው። እግዚአብሔርን እዚህ ምድር ላይ እናበራው ዘንድ ሙሉ በሙሉ በክብር እግዚአብሔርን እናበራ ዘንድ ማንነቱ በሁሉም ነገር በሁሉ እግዚአብሔር እዚህ ምድር ላይ ሊገለጥ በወደደው መጠን ሁሉ እግዚአብሔር እዚህ ምድር ላይ በሰው ካልሆነ ስለማይችል ነው ኢየሱስ ክርስቶስ ወደ ምድር የመጣው። እዚህ ምድር ላይ የሚገለጠው እግዚአብሔር በሰው ስለሆነ ነው። አሁንም ፕሪንሲፕሉ አይቀስም ኔቸሩ ስለሆነ በሰው ካልሆነ በስተቀር መሀል ላይ መጥቶ የሆነ ራሱ ግሎሪ እያሳየ አይኖርም። እግዚአብሔር ግሎሪውን ክብሩን እዚህ ምድር ላይ የሚገልጠው በሰው ስለሆነ መንገዱና ትኑ ሰው ስለሆነ እግዚአብሔር የሚገልጠው ሰው ስለጠፋ አንድን ሰው አጣሁኝ ብሎ ካዘነ በኋላ ቀኝ ግን ጽድቅን አደረገችልኝ ብሎ ኢሳያስ ላይ የሚናገረው ቃል አለ። ከዛ በኋላ ፈቃድ ላደርግ መጣ አለ ኢየሱስ ክርስቶስ። በኮርማዎች መስዋዕትነት ደስ አላለ፣ መባን አልፈለክም። ነገር ግን ስጋን አዘጋጅልኝ እኖ ፈቃድን ላደርግ ዘንድ ወደዚህ ምድር መጣሁ አለና ፈቃዱን በትክክል ሃሌሉያ፣ በእርሱ ደስ የሚለኝ የምወደው ልጄ እሱ ነው ብሎ 100%። ስለዚህ እግዚአብሔር ደስ ብሎት ዓለሙ ሁሉ ከራሱ ጋር ሊያስታልቅ በክርስቶስ ፈቀደ። እግዚአብሔር ሙሉ በሙሉ ኢየሱስ ክርስቶስ ስለፈጸመለት ፈቃዱ ሀሳቡ ያጣውን እዚህ ምድር ላይ እናዳም ነቢያቶችን ብቻውን የመጡት እነሱ በሌላ ፕሮግራም ነው፣ አቅምም ስለሌላቸው ነቢያቶችን ካህናትም፣ ኢየሱስ ክርስቶስ ግን በሙሉ የእግዚአብሔርን ሀሳብ ገለጠና ቤተ ክርስቲያን በሰው ግሎሪ መጠን እንድትገልጥ ትቷት ሄደ። አሁን እዚህ ጋር ነው እንቆቅልሽ የሚሆነው። እንቆቅልሹ ምንድን ነው? እዚህ ጋር ቤተ ክርስቲያን በዚህ ዘመን በመንፈስ ቅዱስ ኃይል የእግዚአብሔርን ክብር ኢየሱስ ክርስቶስ በዛ ዘመን እንደገለጠው ከገለጠውም በላይ ተናግሯል አይደል? እኔ ካረኩት በላይ ልታደርጉ ትችላላችሁ፣ ከኔም በላይ በማድረግ ደረጃ፣ በኔቸር ደረጃ አይደለም፣ በማድረግ ደረጃ፣ ስራ በመስራት ደረጃ በዛ ኃይል መጠን መገለጥ ትችላለች። ለዛም ነው እዚህ የተቀመጠችው። ለዛም ነው ሙሉና ሙሉ ያልተገደደ ያ እንትን ያለው ለዛም ነው ሙሉ ለሙሉ ነገሮች ሁሉ ያልተ አበቃ ያልተባለ ቤተክርስቲያን በዛ ምድር ላይ ምን እንድታረክ የእግዚአብሔርን ክብር እንድትገልጥ ሃሌሉያ የእግዚአብሔርን ክብር ትገልጥ ዘንድ እግዚአብሔር ያስቀመጣት ቤተክርስቲያን ነች። ቤተክርስቲያን ደግሞ እኔ ሁላችን ይሄ ችሎታ አቅም ጸጋ ለሁላችን ለእያንዳንዳችን ጌታ ኢየሱስ ክርስቶስ ይገለጥ ድረስ አንድም የጸጋ ስጦታ አይጎልባችሁ። የጸጋ ስጦታ ሲባል ጸጋ ስጦታ የእግዚአብሔር የዘላለም ሕይወት የጸጋ ስጦታ ይለዋል። ጸጋ ይለዋል፣ ፍቅር ጸጋ ይለዋል፣ ኤቭሪ ማለት ነው። የእግዚአብሔር የሆነው ነገር ሁሉ ጸጋ ነው። የጸጋ ስጦታ ዝም ብሎ ትንቢት መናገሮች ምናምኖች ብቻ አይደለም፣ ወይም ለአገልግሎት ብቻ የሆኑ ነገሮች አሉ። ለመኖር የእግዚአብሔር ሕይወት በምድር ላይ በግላችን ለመኖር የእግዚአብሔር የጸጋ ተካፍለናል። ሕይወቱ ማለት የእግዚአብሔር ጸጋ ስጦታው ነፃ ስጦታው ነው። እግዚአብሔር ስጥ ላይፉን የሰጠን በዛ ላይፍ እንገለጥ ዘንድ ሃሌሉያ። የለመን ለምን ነገር እንግዲህ እግዚአብሔር ባለበት በዛ ጨለማ የለም፣ እግዚአብሔር ባለበት በዛ የእግዚአብሔር ልጆች ኃጢአትን አያደርጉ ምናምን የሚሉ ነገሮች የሚወጡት እንግዲህ እዚህ ጋር ነው። ለምን ፖቴንሻሊ የዚህ አይነት ብቃት እግዚአብሔር አስቀምጦብናል። ፖቴንሻሊ ኃጢአት አለማድረግ በውስጣችን አለ። ለምሳሌ ተክል ቢጫ ለመሆን ምንድን ነው የሚያስፈልገው? ቢጫ የሚያደርገው ኢንግሪዲየንት ውስጥ አለ። ምናልባት ካገዛችሁ ክሎሮፕላስት ምናምን የሚባሉ ምናምን በትል ውስጥ ለምሳሌ አረንጓዴ እንዲሆን የሚያደርገው እንደዛ ነገር እሱ ስላለ ይቸገራል። እንዲ አበባ ቢጫ ለመሆን አይጸልይም ወይም አቃተኝ ምናምን አይልም። በቃ ውስጡ ያ ነገር አለ። ያ በውስጡ ከመሆኑ የተነሳ ቢጫ የሆን ዘንድ ግዴታው ነው። ከዛ በኋላ ኃጢአት ለማድረግ ላለማድረግ ነገር ውስጥ አይገባም። ብዙ ጊዜ እኛ የምንታገለው ጀስት ኃጢአት ማድረግ አለማድረግ በጣም በጣም ይከብድናል። ወይም እንደዚህ አይነት ነገር ውስጥ ኦፍኮርስ ከባድ ነው ኃጢአት በስጋ እግዚአብሔር ምኞት የሚባል ከባድ ነገር ጳውሎስ ፈልጎ ከንትኖች ሁሉ የሚጠቅሰው ምኞትን በግ ካልሆነ በስተቀር አላውቅም ነበረ፣ ነገር ግን ምኞት እንትን ፈልጎ በውስጤ ኃጢአትን ሰራብኝ እያለ ይናገራል። ምኞትን እንዴት ታደርጉታላችሁ እግዚአብሔር ካረዳና ካላገዘ በስተቀር? ይሄ ግን አቢሊቲዝ ውስጥ አለ። በእያንዳንዱ ክርስቲያን በተወለደ አማኝ ሁሉ ውስጥ ይሄ አቢሊቲ ይሄ ችሎታ ይሄ ጸጋ በውስጡ አለ። ስለዚህ ያንን በውስጡ ያለውን ነገር እንዲበዛ እንዲሰፋ እንዲያድግ ከመንፈስ ቅዱስ ጋር ያለውን ግንኙነት ማጠባበቅ ብቻ ነው ዋናው። ዋናው ነገር ምንድን ነው? ከእግዚአብሔር መንፈስ ጋር ያለን ግንኙነት፣ ጓደኝነት፣ አብሮነት ከፊት ይልቅ እየጨመረ ኃጢአትን እየተጸየፍን መቼም አይደለምኛ እዛ ያለ ሰይጣን ራሱ ደብሮታል ኃጢአት ማድረግ አይመስላችሁም? በቃ ስችት ያስጠላል ኃጢአት ማድረግ ራሱ ይሄ ክፉ ነገር። አሁን ለምሳሌ እንዲህ አምጡት መገዳደል፣ አሁን እንትና አብይ ሲል አይሰለችም መገዳደል? እስኪ አሁን ገለኸኝ አለው እንትና ዶክተር ብራቭ፣ አንተም ገለኸኝ እኔም አንተን ገድዬ ምን እንጠቀማለን? ይሉ እዛ እንኳን እዛ ሰፈር እንኳን እንደዚህ አይነት ድርጊቶች በጣም አስጠሊታው ሰው ሰልችቶታል። እኛ ይልቁን ሰልችቶናል። የእግዚአብሔር ጸጋ ግን ከዚህ ነገር ሁሉ ሊያወጣን፣ ሃሌሉያ፣ ከዚህ ነገር ሁሉ ሊያወጣ የእግዚአብሔርን ሀሳብ ፈቃድ በዘመናችን ደስ ብሎ ትዛዚቷ ከባድ አይደለችም የሚለው በውስጣችን ይፈጸም ይሆን ዘንድ እግዚአብሔር በውስጣችን ያስቀመጠው ጸጋ አለ። ሃሌሉያ፣ ጸጋ አለ። የተካፈልነው የእግዚአብሔር ጸጋ ልጁን ኢየሱስ ክርስቶስን እግዚአብሔር የላከው ልጁን ኢየሱስ ወደዚህ ምድር የላከው በስጋ ውስጥ የእግዚአብሔር ማንነት መገለጥ እንደሚችል እግዚአብሔር በስጋ ውስጥ አድሮ መስራት እንደሚችል ስጋ አቅመ ደካማ እንደሆነ ደካማ ነው ሲባል እኛ የምናውቀው ለመሸነፍ ነው። ግን በጸጋም ደካማ ነው እናሸንፈዋለን የሚለውን ድካም ብናስበው ስጋ ደካማ ነው። በመንፈስ ስጋ እንዳንሰራራ እንዳያደርግ የማይገባና የማንወደውን ነገር እግዚአብሔር የማይወደውን ነገር ሳናደርግ እናልፍ ዘንድ የእግዚአብሔር ጸጋ ከፊት ይልቅ የበዛ ነው። ዓለም ኃጢአቷ እየበዛ እየጨመረ ሲሄድ የእግዚአብሔር ቃል እንደሚናገር ኃጢአት በበዛበት መጠን ሁሉ ጸጋ የዛኑ ያህል ከደብልም በላይ እየበዛ ነው የመጣው። ጸጋ በጣም ኃጢአት በጣም በዛ። ይህ ኃጢአት መጨረሻው ዘመን ላይ እንደዚህ እንደዚህ ይነሳሉ ምናምን እያለ የሚናገረው ነገር አለ ጳውሎስ። ከዛ ተመልክቶ በጣም የሚያስጠሉ ነገሮችን በዛን ሰዓት እንደውም ግሪክ ላይ ያሉትን ነገሮች እየጠቃቀሰ የሚላቸው ደሳስ የማይሉ ነገሮች አሉ። እነሱ ነገሮች ደብል የሆኑ መጨረሻው ዘመን ላይ ይመጣሉ። ነገር ግን የእግዚአብሔር ጸጋ ከዛ ሁሉ በየትኛውም ዘመን ላይ ይበልጣል፣ ከዛ ሁሉ በላይ ይበልጣል። ሶ የእግዚአብሔርን ጸጋ እንናፍቅ፣ እንፈልግ። እግዚአብሔር የተጨናነቀ ህይወት፣ ሁሉ ጊዜ የሚያማርር ህይወት፣ ሪሊጂየስ የሆነ በማድረግ ባለማድረግ ውጥረት ውስጥ ሁሉ ጊዜ ቀንድ ያላርቁ ወይኔ ምናምን እግዚአብሔርን አስከፋሁት። እግዚአብሔር መከፋት አለ መከፋት አይደለም ላይፉን እንድትኖር የሚፈልገው እንጂ ኃጢአትና እንዳታደርግ ምናምን። ብዙ ጊዜ አሁን ለምሳሌ እንትን ተክለን እኮ ተክል ተክለን እርሻ ውስጥ አመቱን ሙሉ ስለ አረም ምናው እንዴት ስለ አረም አመት ሙሉ ስለ አረም ይወራል? ስለ ተክሉ ነው መወራት ያለበት። ተክሉ እንዴት ነው የሚያድገው? እንዴት ነው ማዳበሪያ ምን ይደረግለት ምናምን ይባላል እንጂ አረም አረም ሁልጊዜ ስለ ኃጢአት መውራት ማለት እንደዛ ነው። እሱ ሌላ ነገር ነው። የእግዚአብሔርን ህይወት መኖር መፈለግ፣ የእግዚአብሔርን ነገር መካፈል መፈለግ፣ እሱን ስንጓጓ ስንናፍቅ ስንዘረጋ እሱን ስንፈልግ ያኛውን ነገር እንረሰዋል። ይሄ ማድረግ አለማድረግ እሱ ሌላ እንትን ይሆናል፣ ባህሪያችን ሆኖ ይገለጣል። አለማድረግ ባህሪያችን ሆኖ ይገለጣል። የእግዚአብሔር ቃል እንደሚናገረው ውስጣችን ካለው ከተካፈልነው የእግዚአብሔር ችሎታ አቅም የተነሳ የእግዚአብሔር ፓወር የተነሳ አቅም የሌለው ያ እግራችን ስር ይወድቃል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ወደ ሌላ ርዕስ ውስጥ ነው የገባሁት። ዓለማችን በከነአን ውስጥ ከአዙሪት እስራኤላውያኖችን አሁን በቃ ኢያሱ ሆይ ተነስ፣ ይህንን ህዝብ ይዘ ተሻገራለ። ምናልባት አሁን የጠቃቀስኳቸው ነገሮች እዛ ውስጥ በትም ሊኖሩ ይችላል። እና ምን የተሻገረው ዮርዳኖስ። ዮርዳኖስ የት ጋር ቆመ ይላል? በጣም የሚገርማችሁ አዳም በምትባል ከተማ ላይ ቆመ ይላል። ዝም ብሎ አዳምን እዛ ጋር አይጠቅሰው፣ ከተማዋን ዝም ብሎ አይጠቅሳል። እና እነዛ ሁሉ ሞተዋል፣ ከግብፅ ወጡት። አሮጌው ሰውነት ሁሉ የተቀበረበት ቦታ ነው። ያ ቦታ ማለት አዳም ያበቃ አዳማዊ ላይፍ ያበቃበት ቦታ ማለት ነው። ዮርዳኖስን ሲሻገሩ ምን ይላቸዋል? ድንጋይ ከዚህ ውስጥ አውጡና ውጭ ወስዳችሁ ትከሉ፣ 12 በእያንዳንዱ ትከሉ ይላል። እንደገና ደግሞ ሌላ ድንጋይ አምጡና ዮርዳኖስ ውስጥ ትከሉ። ከዛ ልጆቻችሁ መጥተው ሲጠይቋችሁ ምንድን ነው እነዚህ ድንጋዮች? እግዚአብሔር ዮርዳኖስን አደረቀ በሏቸው። እስካሁን ድረስ ያ ድንጋይ በዛ አለ ብሎ ይናገራል። ምን ማለት ነው? ዮርዳኖስን መሻገር ከምድረ በዳ መውጣት ወደ ከነአን መግባ ማለት ሙሉ በሙሉ አዳማዊ ሕይወትን ረግጦ ቀብሮ ያ ድንጋይ፣ ሁለት ድንጋይ ነው የተቀበረው። አንደኛው አዳም አንደኛው እንትን የተቀበረው እንትን ውስጥ ነው፣ ባህር ውስጥ ነው። ሌላውን ሄደው ከተማ ውስጥ ገሊላ በሚባለው ቦታ ላይ ቀበሩ። ይሄኛው የተቀበረው ምንድነው? ድንጋይ ብዙ ጊዜ በመጽሐፍ ቅዱስ ስትመለከቱ አንድ ሕያውነትን ነው የሚያመለክተው፣ ፐርማነንት የሆነ ነገርን ያመለክታል፣ ዘላለማዊ የሆነ ነገርን ያመለክታል፣ ሕያውነትን ያመለክታል። የሕያዋን ድንጋዮች ሆናችሁ ምናምን። ኢየሱስ ክርስቶስን ጴጥሮስ አንድ ጊዜ መጣና የሰው ልጅ ማን ይሉታል ብሎ ሲጠይቀው እንደዚህ 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 ይላሉ፣ እናንተስ ማን ትሉኛላችሁ? አንተ የሕያው እግዚአብሔር ኢየሱስ ክርስቶስ ነው። የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። የሕያው የእግዚአብሔር ልጅ ሕያው ነው፣ አይሞትም። አይደለም የሕያው የእግዚአብሔር ልጅ ነህ ሲለው ሕያው ነህ፣ ለዘላለማዊ ነህ አንተ። ይሄ ትክክለኛው ፐርሰናሊቲው ነው። በእውነት የእግዚአብሔር መንፈስ እንጂ አባቴ እንጂ ሌላ ሰው ማንም አልገለጠልም፣ ግን ለሰው እንዳትናገሩ እሞታለሁ ብሎ ደግሞ በጣም የሚጋጭ የሚመስል ነገር እንናገራል። ለምን እንደሞተ ስለምናውቅ እሱን አልጠቅሰውም። ነገር ግን ከዛ ምንድን ያለው አንተ ጴጥሮስ ትባላለህ። ምን ማለት ነው? ጴጥሮስ ማለት ድንጋይ ማለት ነው አለ ህያው። ከዚህ ቃል ከተገለጠልህ እውነት የተነሳ ካወቀው ከተካፈልከው እውነት የተነሳ አንተም ለዘላለም ህያው ሆነ ትቀራለህ ማለት ነው። ክብር ለእግዚአብሔር። ህያው ለዘላለም ሆነ የማይጠፋ አለመጥፋትንና ዘላለማዊነትን እንሰብካለን ይላል። አለመጥፋትና ዘላለማዊነት ብዙ ጊዜ ድንጋይ የእግዚአብሔር ቃል ሲናገር እንዲህ ዘላለማዊ የሆነ ነገር ያስቀምጠና፣ እዚህ ግን የተቀመጠው ለዘላለም ቀብረውቴ ነው። ለዘላለም አዳማዊ ማንነታቸው አስር ጊዜ ሞቻለሁ የሚለው ቃል ማለት ነው። ሞቻለሁ ስንሞት ሙሉ በሙሉ ምን ማድረግ ያለብን? መቀበር ነው። የተቀበረ ነገር ምን አይል አይነሳም። እኛ እንደምናለማምደው የቀበርን እያነሳን የቀበርን እያነሳን እንደምናደርገው ነገር አለ ማለት አይደለም። ሞቻለሁ ስንል ለኃጢአት ሞቻለሁ፣ ለጽድቅ ግን ተነስቻለሁ። አሁን እኔ የምኖረው ኑሮ ክርስቶስ በእኔ ላይ የሚኖረው ኑሮ ነው። ኃጢአትን አለማምድም፣ አላደርገውም። ፈቃዴም ሀሳቤም ማናቸውም የሰውነቴ ውስጥ ያሉ ዲፓርትመንቶች ፋካልቲዎች ሁሉ አሁን ምን ለማድረግ የተዘጋጁ ናቸው? ጽድቅን፣ በጎ ነገርን፣ መልካም የሆነ ነገርን፣ የእግዚአብሔር ነገር ያለበትን አስደሳች የሆኑ ነገሮችን፣ ውበት ያለባቸውን ነገሮች፣ አግድ ያልሆኑ ነገሮችን እነሱን ብቻ በማድረግ ከዚህ በኋላ እቀጥላለሁ ማለት ነው። ከዚህ በኋላ የምቀጥለው በዛ። ዋናው ነገር ግን ኃጢአት ማድረግ አለማድረግ አይደለም። ላይፍ ማለት የእግዚአብሔርን ህይወት መኖር ማለት ነው። ኃጢአት ሌላ ነገር ነው። የእግዚአብሔርን ህይወት ስንኖር የሚረባብሹ ትንሽ ነገሮች አሉ። እነሱ አባሯቸው እንጂ ትምህርቱ ሁሉ አስተሳሰቡ ሁሉ አእምሯችን ሁሉ ኃጢአት ሲን ኮንሽስ የሆነ ማይንድ ይዘን አንቀመጥ። ላይፍ ኮንሽስ የሆነ የእግዚአብሔር መንፈስ ቅዱስን ሁል ጊዜ የእግዚአብሔርን መንፈስ መካፈል፣ ህይወትን መካፈል፣ የእግዚአብሔርን ነገር ማድረግ፣ በእግዚአብሔር ፈቃድና ሀሳብ መኖር፣ ከዚህ በኋላ የማደርገው ምናምን እያሉ ከእግዚአብሔር ጋር የመኖርን ልምምድ እንለማመድ ማለት ነው። ከዛ በኋላ እነዚህ ሰዎች ከእስራኤል ከተሻገሩ በኋላ ያደረጉት ነገር እንትንቀበርና ለመጀመሪያ ጊዜ በአርባ ዓመት ታሪክ ውስጥ ፋሲካን አደረጉ ይላል። ክብር ለእግዚአብሔር። ፋሲካ ጀመረ። የእግዚአብሔር ስራ ሙሉ በሙሉ መስራት ጀመረ። እግዚአብሔር ፈቃድና ሀሳብን ማድረግ ጀመሩ። እንደገናም ደግሞ ለመጀመሪያ ጊዜ በሉ። ምድሪቷ ያፈራቸው ምድረ በዳ ላይ ፍሬ የለም ብለናል። ያን ሁሉ መና ይበላሉ፣ ግን ምንም ፍሬ ነው። ፍሬ ያለው ምንድን ነው? ከዮርዳኖስ ማዶ ነው። ከዮርዳኖስ ማዶ ግን መና ቆሟል። አሁን የምርት ዘመን ነው። የምርት ዘመን ነው። የእስራኤል ህዝብ አሁን የሚያመርትበት የሚያፈራበት የገላትያ ምናምን ላይ የተጻፉ ፍሬዎች በሙሉ የሚገለጥበት ዘመን ማለት ነው። እነዚህ ፍሬዎች ሁሉ የሚገለጡበት ዘመን ያለመጨናነቅ ያለምናምን። ሰባት ዓመት ሲሞላ ትልልቅ የሚባሉ ፍራፍሬዎች ሰባት ዓመት ነው የሚፈጅባቸው። ሰባት ዓመት ሲሞላቸው ግን በቃ ሙዝ ከሆነ ሙዝ ነውና ሙዝን በሰባተኛ ዓመቱ ላይ ማምረቱን ይቀጥላል። እቀኛና ሸረኛ ካልመጣበት በስተቀር ማለት ነው። ባህሪው ነውና ተፈጥሮ ነውና ፍሬ ማፍራቱን ይቀጥላል። እኛ እንደዛ እኛ የዚህ አይነት ሳንጨናነቅ ፍሬ እናፈራ ዘንድ ወደዚህ ልምምድ ወደዚህ ከና ወደ እግዚአብሔር መንግስት ሙላት እግዚአብሔር ሊያመጣ ነው የሚወደው በዚህ ምድር ላይ ይመጣል። እዛ ስንሄድ ተነጋግረናል። እዛ ስንሄድ አይደለም እንደዚህ አይነት ነገሮች በእኛ ሙሉ በሙሉ ፐርፌክት የሚሆኑት ምናልባት እዛ ላይ ሊሆን ይችላል። እዚህ ምድር ላይ ግን በጣም የበዛ ክብር፣ የበዛ የተትረፈረፈ ጸጋ፣ የተትረፈረፈ ልምላሜ፣ የተትረፈረፈ የእግዚአብሔርን ባህሪ የመግለጥ አቅም ችሎታ በፍጹም በዚህ ምድር ላይ አለ። አሁን በዚህ ምድር ላይ ስንኖር ጸጋ ተገልጧል። ይሄም ጸጋ አጥፊነትን አለማይምኞትን ሁሉ ከደ አረ እግዚአብሔር ልጅ መገለጥ የተጣበቀን በዚህ ዘመን እግዚአብሔርን በመምሰል በጽድቅ እንድንኖር ያስተምረናል። ምናልባት ባለፈው ሳውራ የእንግሊዘኛው ላይ ያሰለጥናናል ትሬን የሚያደርገው ላይምሮ ብቻ ሳይሆን ያንን እንድናገራ ትሬን ያደርገናል። ትሬኒንግ እና አስተምሮ ይላል ትሬኒንግ ተግባርም አለበት አይደል? መንፈስ ቅዱስ በእኛ ውስጥ ያለው እግዚአብሔር ጸጋ እንዲሁ ዝም ብሎ ላይምሮአችን ብቻ አይደለም የሚመጣው። እግዚአብሔርን ቃል ዝም ብለን አይምሮአችን ውስጥ ያስቀመጥን ከዛ በኋላ ምዕራፍ 2 3 ምናምን ውስጥ እንደባ ብቻ በውስጣችን የሚያደርጋል ፍሬ ያፈራልና እንድናፈራ ያደርገናል። በደስታ ሻራ ባምናምን ይያልን መልካም ነገር ማድረግ ደስታ ህይወታችን ላይፋችን የህይወታችን አካል የርምጃችን አንዱ አካል የምሮአችን አካል ስንተኛ ስንቀመጥ ተጫውቶ ምናምን አይነት ጭንቀት ውስጥ አይደል ወይኔ ተብሏል ተጽፏል ምናምን ማለት ከራሱ በውስጣችን እንትን ይሆናል። በቃ ፕሮግራም እንደሆነ ሲስተም በውስጣችን ያንን ነገር ተኝተን እናስበው ያንን ይሆናል። ስንሄድ እናስበው ያንን ይሆናል። ይሄ ሌላ ምናምንማ ተራ እንደሆነ ገባል ነፍሳችን ትረዳልናለች። ነፍሳችን ለዚህ ነው ነፍሴ ጡት ጻንጡት እንደሚያስጥሩ ከምናምን አስጣልኳት ይላል አይደል ዳዊት። አንዳንድ ጊዜ ነፍስ የማያውቀው ነገር ስትፈልግብን ማስጣን ነው። የማያውቀው አይነቱን የማይጠቃቅሙ ማለት ነገሮች አሉ። ምንም የማይጠቃቅሙ የትም የማያደርሱ ምንም ለምንም የማይጠቅሙ ነገሮች እንደዚህ አይነት ነገር ነፍሳችን ስትፈልግ ስትያምራ ማስጣን ነው። ሃሌሉያ። በእግዚአብሔር ኃይል በእግዚአብሔር ጸጋ የእግዚአብሔርን ሐሳብ የእግዚአብሔርን ነገር አድርጎ ለዘላለም እግዚአብሔርን አስከብሮ ዘላለማዊ ህይወትን መኖር እሱ ትልቅ ጸጋ ነው። እነሳና እንጸልያለን። በዚች በደቃ ላይ ደስ ጸሎት ጸልየን ጨርሳለን። ናሆም ጨለማዬ ጌታ እያወራለው ማለት እግዚአብሔር በእውነት ሊያራምደን ወደ ጠለቀው ወደ ሙላቱ የእግዚአብሔር ክብር በሙላት ወደሚገለጥበት እግዚአብሔር ነፍሱ ደስ ወደምትሰኝበት የህይወት ልምምድ የምወደው ልጄ ብሎ እግዚአብሔር የሚወዳደርበት ዳዊት ምን አግኝቶ ነው? እግዚአብሔር ጸጋና መንፈስ ረድቶት እንጂ ስፔሻል ሰው ስለሆነ አይደለም። እግዚአብሔር ግን እንደ ልብ ያለው እንደዛ አይነት ሰዎች እግዚአብሔር ሊያደርገን ይችላል ይፈልጋል። እንደዚህ እያሰብን ጸልያለን ጨለማዬ።